ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የሕግ የበላይነት ይከበር፣ የፖሊሶች ግድያና የኦሮሚያ ሕዝብ ከቤኒሻንጉል ጉሙዝ እየተገደሉ ያሉ ይቁም፣ ከየቦታው እየተፈናቀለ ያለው የኦሮሞ ሕዝብ እንዳይፈናቀል እሱም መንግስት እንዲያስቆምልን።
በኦሮሚያ ክልል የተለያዩ አካባቢዎች በዛሬው ዕለት በተካሄዱ ሰላማዊ ሰልፎች የተሳተፉ ሰልፈኛ ናቸው። በዜና መጽሔት ክፍለ ጊዜ ሙሉውን ዝርዝር እናቀርባለን።
በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመግባባት መንፈስ ተገፎ በጥላቻ ከመታየት ይልቅ ወደ መቀራረብ ፍቅርና ይቅር ባይነት መንገድ መጓዝ ጀምረናል። ከወገኖቻችን ጋር መፍጠር የጀመርነውን መግባባት ይበልጥ የማጎልበትና በቀጣዮቹ ጊዜዎች ተገቢ አብረን እንድንሰለፍ ለማድረግ ነው።
የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ናቸው። ትናንት እዚህ ዩናይትድ ስቴትስ ዋሽንግተን አካባቢ ለኢትዮጵያውያን ካደረጉት ንግግር የተወሰደ ነው። ዘገባ አለን በአብይ ርዕስ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በሳምንታዊ ቅንብሮች ስፖርትና አፍሪካ ነክ ርዕሶች እንዲሁም ሌሎች ዘገባዎች እንቀርባለን። አሁን አስተናጋጆቻችሁ አሉላ ከበደ እና
አዲሱ አበበ ነን። ፕሮግራሙን የምትመራው ብርሃን ኃይሉ። ዜና ይቀድማል። በኦሮሚያ ክልል የተለያዩ አካባቢ የሰዎች ሞትንና መፈናቀል በመቃወም ሰልፍ ተደርጎ መንግሥት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኦሮሚያ ክልል መንግሥት በበኩሉ የሰልፈኞቹ ጥያቄ አግባብ ያለው መሆኑን ገልጦ ችግሩን ለመፍታት በጥረት እየተሰራ መሆኑን አመልክቷል። በተለያዩ የዓለም ሀገራት በሚገኙ 59 የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሰራተኞች ድልድል ማጠናቀቁን የውጭ ጉዳይ ሚኒስቴር አስታውቋል። አዲሱ ድልድል በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ ገልጧል። በዚህም ላይና ቀደም ሲል ባነበብኩት ዜና ላይም መጽሔት ዘገባ ይኖረዋል።
በዩናይት ስቴትስ የውጭ ጉዳይ ሚኒስትር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናሽ በኢትዮጵያ ያደረጉትን ጉብኝት አገባደው ይፋዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል። ሚኒስትሩ አስመራ አየር ማረፊያ ሲደርሱ የአሜሪካ ኤምባሲ ከፍተኛ ኃላፊዎችና የፕሬዚዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረአብ ተቀብለዋቸዋል። ሚኒስትር ቲቦር ናሽ ነገ ከፕሬዚዳንት ኢሳያስ አፈወርቂ ጋር ተገናኝተው ሁለቱን አገሮች በሚመለከቱ ጉዳዮች ላይ እንደሚመክሩም ታውቋል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለፓኪስታኑ ጠቅላይ ሚኒስትር ኢምራን ካሃን በላኩት ደብዳቤ ለአፍጋኒስታን ሰላም በታቀደው ድርድር ላይ ኢስላማባድ ታሊባንን ወደ ውይይቱ ጠረጴዛ እንድታመጣ ጠየቁ። ጠቅላይ ሚኒስትር ካሃን ዛሬ ማለዳ የፕሬዚዳንት ትራምፕን ደብዳቤ ለጋዜጠኞች ይፋ አድርገው ሲያበቁ የታሊባን ተዋጊዎች ወደ ሰላሙ ውይይት ለማምጣት ፓኪስታን የተቻላትን ጥረት ሁሉ እንደምታደርግ ገልጠዋል። ከዚያም የውጭ ጉዳይ ሚኒስቴር አፈቀላጤ መሐመድ ፋይዛል ዝርዝር ነጥቦችን ያካተተ መግለጫ ይፋ አድርገዋል።
ሩሲያ በቅርቡ ዩክሬን ላይ ባደረገችው ጥቃት የተነሳ የተባበሩት መንግስታት ድርጅት ስብሰባ ሊቀመጥ መሆኑ ተሰማ። ሩሲያ በዩክሬን የባህር ኃይል ላይ መርከቦች ላይ ያደረሰችው ጥቃት የድርጅቱ የዚህ ሳምንት ስብሰባ ቀዳሚ አጀንዳ እንደሚሆን የተገለጠው የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ነገ ማክሰኞ ብራስልስ ውስጥ ሊካሄድ በታቀደው ስብሰባ ላይ ከሚገኙት ውጭ ጉዳይ ሚኒስትሮች ጋር እንደሚነጋገሩም ታውቋል። ሩሲያ ባለፈው ሳምንት በዩክሬን መርከቦች ላይ ያደረሰችው ጥቃት ወደ ከፋ ጦርነት እንዳይሄድ ኪየቭ አስጠነቅቃለች። ሞስኮ በበኩሏ ዩክሬንን በጠብጫሪነት ከሳለች።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከቻይናው ፕሬዚዳንት ዢ ጂንፒንግ ጋር የልብ ወዳጅ እንደሆኑ በልበ ሙሉነት ተናገሩ። እናም አሉ ትራምፕ፣ ከቻይና ጋር በምናደርገው የንግድ ስምምነት የአሜሪካ ገበሬዎች ምርቶቻቸውን ለቤዥንግ ለመሸጥ ይቻላቸዋል። ሁለቱ የዓለም ታላላቅ ኢኮኖሚዎች ፕሬዚዳንት ትራምፕ እና ፕሬዚዳንት ዢ ባለፈው ቅዳሜ አርጀንቲና ላይ በመጪዎቹ 90 ቀናት አንዱ በሌላው አገር ላይ አዲስ ቀረጥ ላለመጣል የንግድ ስምምነት ከተፈራረሙ ወዲህ የእስያና የአውሮፓ የአክሲዮን ገበያ ከፍ ማለቱ ታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከወላጆቻቸው ተለይተው ብቸኛ የሆኑ ፍልሰተኛ ሕጻናት ለወሲባዊ ጥቃት፣ ለጾታዊ ወከባ የተጋለጡ መሆናቸውን ከዓለም አቀፉ የቀይ መስቀል ፌዴሬሽንና ከቀይ ጨረቃ ማኅበራት ይፋ የሆነ መግለጫ ተመልክቷል። የቤተሰብና የወላጆች ጥበቃ የሌላቸው ሕጻናት ብቻቸውን ወደ ፍልሰት ሲገቡ በዓለማችን ከፍተኞቹ ተጠቂዎች እነርሱ ናቸው ይላል መግለጫው። ብቸኝነትና አስተማማኝነት የጎደለው በሚል ርዕስ ያወጣው መግለጫ ይፋ የሆነው መንግስታት አስተማማኝ የሆነ ዓለም አቀፍ የፍልሰተኛነት ሕግ ለማውጣት ማራኬሽ ውስጥ ከመሰብሰባቸው አንድ ሳምንት አስቀድሞ መሆኑ ነው። ዓለም አቀፉ ሕግ መንግስታት ለፍልሰተኞች አስተማማኝ የሆነ ሕግ ለማውጣት እድል እንደሚሰጣቸውም ተገምቷል።
በየመን ሽምቅ ተዋጊዎች ይዞታ ስር ባለችው ሳንአ የሚገኙ የሁቲ ቁስለኞች ተዋጊዎች ስዊድን ሊካሄድ የታቀደው የሰላም ድርድር ከመጀመሩ አስቀድሞ እንዲወጡ እየተደረገ መሆኑ ታወቀ። ቁስለኞቹ በአምቡላንስ እየተጫኑ በተባበሩት መንግስታት ድርጅት ቻርተርድ አውሮፕላን ለመጓዝ ወደ አየር ማረፊያ ነው እየተወሰዱ ያሉት። ሳውዲ መራሹ ጣምራ ኃይልም የቁስለኞቹን መውጣት እንዳጸደቀ ተገልጧል። የየመኑ ውጊያ አገሪቱን በረሃብ አፋፍ ላይ እንዳደረሳት ይታወቃል። ወደ 70% የሚሆነው የአገሪቱ ምግብና ሌሎች አስፈላጊ ቁሳቁሶች የሚላኩት በወደብ በኩል መሆኑም ታውቋል።
ቃታር ከመጪው የአውሮፓውያኑ አዲስ ዓመት 2019 አንስቶ ከኦፔክ አባልነት እንደምትወጣ አስታወቀች። ከነዳጅ አምራች አገሮች ድርጅት ኦፔክ አባልነት እወጣለሁ ያለችው ቃታር የተፈጥሮ ጋዝ አምራች ለመሆን በማቀዷ መሆኑንም ገልጣለች። የአገሪቱ የኃይል ማመንጫ ጉዳዮች ሚኒስትር ሳአድ ሸሪዳ አልካቢ ናቸው ይህን ያልተጠበቀ ዜና በዛሬው ዕለት ዶሃ ውስጥ ለጋዜጠኞች ይፋ ያደረጉት። ሚኒስትሩ በዚሁ መግለጫቸው ዓለማችን ትልቁ የተፈጥሮ ጋዝ አምራች ምርቱን በዓመታዊ ምርት ከ77 ሚሊዮን ዶላር ወደ 110 ሚሊዮን ቶን ከፍ ለማድረግ እንዳቀደ አመልክቷል። ቃታርም የነዳጅ ምርቷን በቀን ከ8.4 ሚሊዮን ወደ 6.5 ሚሊዮን በርሜል ከፍ ለማድረግ ትፈልጋለች።
የዩናይትድ ስቴትስ 41ኛው ፕሬዚዳንት የነበሩት ጆርጅ አርበርት ዋከር ቡሽ አስከሬን ከዛሬ ሰኞ ህዳር 24/2011 አንስቶ በተወካዮች ምክር ቤት አዳራሽ ውስጥ ለተሰናባች ክፍት ሆኖ እንደሚቀጥል ተገልጧል። ሰሎሞን አባተ አጠር ያለ ዘገባ አለው።
ለፕሬዚደንት ጆርጅ ኸርበርት ዋከር ቡሽ ብዙ ሙገሳ፣ በጎ ቃላትና የሕይወታቸው መዘክር እየወረደላቸው ነው። በዋሽንግተን ዲሲ ጊዜ ዛሬ ተስያት አንስቶ እስከ ከነገ በስቲያ ረቡዕ ረፋድ ድረስ በተወካዮች ምክር ቤቱ ዋና እልፍኝ በሚያርፈው አስክሬናቸው በሚገኝበት ሳጥን አጠገብ ባለሥልጣናቱና ማንም ክብሩን ሊቸራቸው የሚሻ ሁሉ እያለፈ ይሰናበታቸዋል። ከነገ በስቲያ ረቡዕ በመላ ዩናይትድ ስቴትስ ብሔራዊ የሐዘን ቀን ሆኖ እንዲውል መንግሥቱ አውጇል። ፌዴራል መሥሪያ ቤቶች ሁሉም ዝግ ሆነው ይውላሉ። ያኔ አሜሪካ በዋሽንግተኑ ብሔራዊ ካቴድራል በሚካሄድ ሥነ ሥርዓት 41ኛውን ፕሬዚደንቷን ትሸኛለች። በማግስቱ ሐሙስ አስከሬናቸውን ጭና ዛሬ ወደ መናገሻይቱ ዋሽንግተን ዲሲ እየበረረች ያለችው ኤርፎርስ ዋን ፕሬዚደንታዊ አይሮፕላን ወደዚያው ወደ ሀገራቸው ወደ ቴክሳስ ይዛ ትመለስና ሥርዓተ ቀብሩ በስማቸው በሚጠራው ፕሬዚደንታዊ ቤተ መጻሕፍታቸው ይፈጸማል። ስለ ፕሬዚደንት ቡሽ ሰሞኑን ብዙ መልካም መልካም ቃላት የተናገሩት ፕሬዚደንት ዶናልድ ትራምፕና ቀዳሚቱ እመቤት ሜላኒያ ትራምፕ ከነገ በስቲያው የብሔራዊ ካቴድራል ሥነ ሥርዓት ላይ እንደሚገኙ ተነግሯል። ስለ ፕሬዚደንት ቡሽ በዩናይትድ ስቴትስም በዓለም ዙሪያም ብዙ እየተነገረ ነው። የቀድሞ የውጭ ጉዳይ ሚኒስትር ጄምስ ቤከር ደርሶ ጉራ የማይዳዳቸው ታላቅ መሪ ብለዋቸዋል።
He didn't blow his own horn. One of his wonderful
ጥሩምባ ጨርሶ አይነፉም ነበር። ከባህሪያቸው የላቁ ማሳያዎች መካከል አንዱ እርሳቸው ራሳቸው አስቦ በአፈጻጸሙም ውስጥ ስለተሳተፉበት ተግባር ሙገሳውን ሌሎች እንዲያገኙ ነው የሚያደርጉት።
ስራቸው ብዙ ትርፍና መዘዝም ያለው ልዩ ፕሬዚደንት ብለዋቸዋል። ሚስተር ቤከር የመከላከያ ሚኒስትርና ምክትል ፕሬዚደንት መሆነው ያገለገሉት ሚስተር ዲክ ቼኒም ሚስተር ቡሽ ስለ ወታደራዊ ጉዳዮችና ዓለም አቀፍ ርዕሶችም የጠለቀ ዕውቀት የነበራቸው ታላቅ መሪ ነበሩ ብለዋቸዋል። ፕሬዚደንት ጆርጅ ኸርበርት ዋከር ቡሽ በ94 ዓመት ዕድሜያቸው ያረፉት የከትናንት በስቲያው አርብ ነበር።
በመጨረሻም አልሞትኩም ፕሬዚዳንት ሙሐመድ ቡሃሪ
ሞተ ያሉት ማይሞችና አረማውያን ናቸው ብለዋል የናይጄሪያው ፕሬዝዳንት ሙሐመዱ ቡሃሪ በማህበራዊ መገናኛ ሲናፈስ የቆየውን ሐሜት ሲያስተባብሉ። እንግሊዝ ውስጥ ለአምስት ወራት ለሕክምና የቆዩት ፕሬዝዳንት ቡሃሪ ሞተዋል፣ በቦታቸውም ፍጹም እርሳቸውን የሚመስል ሱዳናዊ ተተክቷል እየተባለ የተነዛውን አሉባልታ ጨርሶ ሐሰተኛ መሆኑን ትናንት እሁድ ፖላንድ ውስጥ በዳያስፖራ ለሚገኙ የአገራቸው ተወላጆች ተናግረዋል።
ታዲያ ለዳያስፖራው አሉላ በጣም ይሄን ትንሽ የሚያዝናና ዜና ነው። እኔ ራሴ ነኝ ተመልከቱኝ እያሉ ይናገሩ ነበር። ነገር ግን እሳቸውን የሚመስል ሰው አስቀምጠው ሞተዋል ብለው አናፈሱ። እንደው ምን ይላሉ? ብዙዎች እኮ ታምሜ ሳለሁ ሞቴን ተመኝተው ነበር። አንዳንዶች እንዲያውም ሞቷል ብለው በማመን ወደ ምክትል እየሄዱ እርሳቸው ምክትል ለምክትልነት እንዲያጫቸው አመልክተዋል ብለዋል የእሳቸው ቃል አቀባይ። እና በጣም ትንሽ ዘና
በጣም ዘና የሚያደርግ ለየት ያለ ዜና ነው። በቅርቡም 76ኛውን የልደት ቀን እንደሚያከብሩ ገልጠዋል። ጠንካራ ሆኜም እቀጥላለሁ ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ ስለ ያበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። ወደ ቀጣዩ የዕለቱ አብይ ርዕስ ከማለፋችን አስቀድሞ ለቅምሻ እናሰማዋለን።
አሁን
እንግዲህ ካለፉት ስድስት ዓመታት ወዲህ ያው የተለያዩ ግጭቶች በየተለያዩ አካባቢዎች ይደረጋሉ፣ ይስተዋላሉ። በዚህ ምክንያት ይመስለኛል አሁን በቅርብ የብሔራዊ ፕላን ኮሚሽን ያወጣው መረጃ እንደሚያሳየው የአሁኑ ዓመት የኢኮኖሚ እድገቱ ወደ 7.7 ዝቅ እንዳለ ነው።
የኢትዮጵያ ኢኮኖሚ ማህበር የጥናትና ምርምር ስራ አስኪያጅ ዶክተር አሰፋ አድማሴን ነው የሰማችሁት አድማጮች። በኢትዮጵያ የምጣኔ ሀብት ይዞታ ላይ በሚያቀርቡት ትንታኔ በሁለተኛው አጋማሽ ይመለሳሉ። አሁን በእርግጥ በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ።
በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የተመራ የአመራር ቡድን ትናንት ዩናይትድ ስቴትስ ጎብኝቶ ቨርጂኒያ ክፍለ ሀገር በሚገኝ ሂልተን ሆቴል ከፍተኛ ብዛት ያላቸው ታዳሚዎች በተገኙበት የደመቀ አቀባበል ተደርጎለታል። ሌሎቹ የአመራር አካላት አስተዳደር ዶክተር አምባቸው መኮንን፣ አቶ መላኩ አለበል እና አቶ ምግባሩ ከበደ ይገኙባቸዋል። በስብሰባው ወቅት ውይይቶች ተካሂደዋል። በቦታው ከተገኙት ሰዎች ለቀረቡት ጥያቄዎች ከአማራ ክልል መሪዎች መልስ ተሰጥቷል። ኦፊሴላዊ ስብሰባ የጀመረው የሃይማኖት መሪዎች ተወካዮች በሰጡት ቡራኬና የኦሮሞ እንግዶች ተወካዮች ባደረጉት ንግግር ነበር። በቦታው ተገኝታ ዝግጅቱን የተከታተለችው አዳነች ፍሳዬ ቀጣዩን አቅርባለች።
አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በቸርነትህ በመግቦትህ ጠብቀህ እዚች ሰዓት ስላደረስከን እናመሰግንሃለን። በዚህ ሰዓት ስለ ሀገራችን ኢትዮጵያ ሰላምና አንድነት እድገትና ብልጽግና እንድንወያይ እንድንነጋገር ፈቃድህ ሆኖ ስለ ሰበሰብከን እናመሰግንሃለን። አቤቱ አምላካችን ሆይ ይህንን ሕዝብ ለማነጋገር ከኢትዮጵያ ድረስ የመጡትን ክቡር አቶ ገዱ አንዳርጋቸውን እንድትባረካቸው ከእሳቸው ጋር የመጡትን ሁሉ በበረከትህ እንድትጎበኛቸው እንለምንሃለን።
ኦሮሞ ነኝ፣ ለመለመን ነው። ወደ እግዚአብሔር እጃችሁ ዘርጉልኝ። ሀዬ ሀዬ ዋቀ ሁማ ዋቀ ሁማማ ዋቀ ቡርቃ ሀሮ ወደ መላቡ ዋቀ ሰገልተ መገርባ ዋቀ ሰግለን ቦረና ዋቀ ቶርበን ባሬንቱማ ዋቀ ሴረቱማ ጨፌ ኦሮሞ ዋቀ ሸነን ገዳ ኦሮሞ ዋቀ ቦኩ ጉራቻ ዋቀ ጭቾ ጉራቲ ዋቀ ወዳናቤ ዋቀ ጃን ሆረገላን ከነጋ ወልት ንፍድ ነጋ መነ ከኘት ኑ ዴቢስ ዴቢስ ከነራስት ነጋ ወልት ኑ ቀብደ ነጋ ኑ ዴቢስ
ኑ ዴቢስ
ኦቦሌ ሰከኛ ገዱ አባቶ ኩማ የአንድነት አባት 45ቱን ለኦሮሞ ሰጥቶ አብይን ፕራይም ሚኒስተር ላደረገልን በእኛ መሀከል ለተገኘው የአንድነት መስራች የሆነው እሳትና ጭድን አጥፍቶ ሳርና ማር ላበቀለልን ገዱ እንኳን ማላችን ተገኘ ለዚህ ላደረሰን አምላክ ይመስገን አሜን
بسم الله الرحمن الرحيم السلام عليكم ورحمه الله وبركاته እንኳን እንገት ነው እዚህ መድረክ ላይ የተገኘውት ያው እንግዶቻችን እንኳን በሰላም መጣችሁልን ያው እንግዲህ መታዩት ኢትዮጵያ ላይ ያለው ሰላም ፍትህ ከናንተ እጅጋን ያለውና ካላህ ቀጥሎ እና ስለዚህ ሁሉንም ነገር ለናንተ ተለናን እንኳን በሰላም ገባችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ
ቀጥሎ ክቡር አቶ ገዱን በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፑብሊክ መንግስት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ንግግር አድርገዋል።
በእንዲህ በአማራ ሁኔታ ስለተቀበላችሁን በራሴ ስምና በሎካም ቡድኑ እንዲሁም በአማራ ዲሞክራቲክ ፓርቲ ስም ላቅ ያለ ምስጋና አቀርብላችኋለሁ። በዚህ በዋሽንግተን ዲሲ እና አካባቢው ነዋሪ የሆናችሁ ከዚህ የተገኛችሁ የተወደዳችሁ ወገኖችን ከሁሉ በማስቀደም የጊዜ ውድነት ትክክለኛ ትርጉም በሚሰጠው ሀገር ውስጥ እየኖራችሁ የአማራ ሕዝብ ሁኔታና የሀገራችን ጉዳይ ያሳስበናል፣ ያገባናል፣ ባለቤቶችም ነን ብላችሁ እዚህ ስለተገኛችሁና ጊዜያችሁን ስለሰጣችሁን ላቅ ያለ ምስጋናን በራሴና በሎካም ቡድኑ ስም አቀርባለሁ። ይህ ጉዞ ከሶስት ወራት በፊት ሊካሄድ ታስቦ በመጀመሪያው የትግል አጋራችንና ወንድማችን ተስፋዬ ጌታቸው ድንገተኛ ህልፈት ምክንያት ሳይሳካልን የቀረ ሲሆን ከዚያም ወዲህ አስገዳጅ ወቅታዊ ሁኔታዎች ስላጋጠሙን እስካሁን ሳንገናኝ ቆይተናል። በዚህ አጋጣሚ ወንድማችን ተስፋዬ ጌታቸው ድንገተኛ ሞት ለደረሰብን ሐዘን በየላችሁበት ሆናችሁ ስላጽናናችሁንና የምትችሉትን ሁሉ ደግፋችሁ አስከሬኑን ከዲሲ ወደ አዲስ አበባ በክብር በመሸኘት ጭምር ላደረጋችሁ አስተዋጽኦና ላሳያችሁ ወገናዊነት ከፍ ያለ ምስጋናን አቀርባለሁ። ባሳለፍነው ሐምሌ ወር የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሀገር አሜሪካ በመምጣት ከአብዛኞቻችሁ ጋር የተሳካ ውይይት ማካሄዳቸውን እናስታውሳለን።
ክቡር አቶ ገዱ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዟዟር መንፈስ ተገፏል ብለዋል።
ይህንን ተከትሎ በውጭ ሀገር በምትኖሩ ወገኖቻችንና በኢትዮጵያ መንግስት መካከል ለረጅም ጊዜ ተፈጥሮ የቆየው ፊት የመዟዟር መንፈስ ተገፎ በጥላቻ ከመታየት ይልቅ ወደ መቀራረብ፣ ፍቅርና ይቅር ባይነት መንገድ መጓዝ ጀምረናል። ከወገኖቻችን ጋር መፍጠር የጀመርነውን መግባባት ይበልጥ የማጎልበትና በቀጣዮቹ ጊዜዎች በገቢር አብረን እንድንሰለፍ ለማድረግ ነው። የአማራ ሕዝብ በዚህ ብዙ ታውረዶች በሞሉበት የኢትዮጵያ ታሪክ ውስጥ ለፍትህ፣ ለእኩልነት፣ ለአገር ክብርና ደህንነት መረጋገጥ አኩሪ ታሪክ እየፈጸመ የመጣ አርበኛ ሕዝብ ነው። የአማራ ሕዝብ በአገሩ ጉዳይ የማይደራደር ቀናዬ ሕዝብ ከመሆኑ ባሻገር ከሌሎች ወንድምና እህት ሕዝቦች ጋር ተከባብሮ ተቻችሎና በባህል በሃይማኖትና በኢኮኖሚ ተሳስሮ አብሮ የመኖር አኩሪ እሴት የገነባ ለአብሮነት መኖር የሚመች ሕዝብ መሆኑ ለማንም ግልጽ ነው።
ይሁን እንጂ በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይካድ ሀቅ ነው ሲሉ አቶ ገዱ ተናግረዋል።
ይሁን እንጂ ይህ ህዝብ ይህንን ያህል የሚያኮራ አገር ወዳድነትና በሌሎች ወንድም ህዝቦች ጋር ተከባብሮ የመኖር እሴት የገነባ ቢሆንም በሀገራችን ለረጅም ጊዜ ሲሰበክ የኖረው የጥላቻ ፖለቲካ በብዙ መልኩ ሲያጎሳቁለው መኖሩ የማይካድ ሀቅ ነው። የአማራ ህዝብ ካለፉት ስርዓቶች የተለየ ጥቅም ያገኘ ይመስል እንደ ጨቋኝ ለፍትህና ለእኩልነት መስዋዕት ሲከፍል የቆየ ሆኖ ሳለ የሌሎችን መብት እንደሚያፍን ወዘተ ተደርጎ ሲዘራ የኖረው የጥላቻ ዘር አበሳውን ያበዛው ቢሆንም ዛሬ ከሌሎች ወንድም የኢትዮጵያ ህዝቦች ጋር ተደጋግፎ ባደረገው ትግል ከላይ የተገለጸው የለውጥ ጮራ ሊፈነጥቅ ችሏል። አሁን በሀገራችን ህዝቦች ትግል የተገኘው የለውጥ ተስፋ ብዙ ፈተናዎች ያሉበት ቢሆንም ሀገራችንና ህዝቦቿን ወደ ዲሞክራሲ ለማሻገር እጅግ የተመቸ ወቅት ላይ እንገኛለን።
በመጨረሻም ብልሆች ስሜትን ሳይሆን ቁም ነገርንና ምክንያታዊነትን የህይወት መመሪያቸውን ያደርጋሉ ብለዋል የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው። የአቀባበሉን ስነ ስርዓትና የስብሰባውን አካሄድ በማዘጋጀት ተግባር በሰብሳቢነት የመሩት አሰገደች መኮንን ደግሞ ስለ ዝግጅቱ ሂደት ገልጸዋል።
አመሰግናለሁ አዳነች። በእርግጥ አጭር ጊዜ ነበር ለመዘጋጃ የተሰጠን 2 weeks እና እንደምታውቂው በሰሜን አሜሪካ የሚኖረው ህዝብ በጊዜ የሚሯሯጥ ነው። የራሱ ስኬጁል አለው። ይሄን ስኬጁሉን ካንስል አድርጎ ወደ እኛ ስብሰባ እንዲመጣ ጥረት ማድረግ ቀላል አልነበረም። ሆኖም ግን ከተለያዩ የአማራ ማህበራት፣ ከሌሎች የሲቪክ ድርጅቶች እንዲሁም አንዳንድ የዲሲ ግብረ ኃይል የመሳሰሉት ተሰባስበን መከር። እንግዲህ ይሄ ጉዞ ሊደረግ የነበረው ዶክተር አብይ ክቡር ጠቅላይ ሚኒስትሩ ወደዚህ በመጡ ጊዜ እንዲካሄድ ነበር። ይሄን ፕሮግራም ነድፎ በሌሎች በአምስት ስቴቶችም እንዲካሄድ እቅዱን የነደፈው አቶ ተስፋዬ ጌታቸው ነበር። አቶ ተስፋዬ ጌታቸው የነደፈውን እቅድ ሳይከውን በማረፉ ምክንያት የአማራ መሪዎቻችን ልናያቸው እንደናፈቅን በሀዘኑ ምክንያት ሳይመጡ ቀሩ። ስለዚህ ይህ ስብሰባ መታሰቢያነቱን ለአቶ ተስፋዬ ጌታቸው አደረግንና አብዛኛዎቻችን ስራዎቻችንን በመተው ይህንን ነገር ሌት ተቀን አጣደፍን። በእውነት እግዚአብሔርም ተጨምሮበት ለውጤት በቅቷል። እንዳየሹ አዳራሹ ሞልቶ በርካታ ህዝብ ነው ከውጭ ተመለሰው።
አዘጋጇ አሰገደች ስለ አቀባበሉ ሁኔታ የተሰማቸውን አስገንዝበዋል።
ዛሬ በመካከላችን ሲገኙ እኔ ዋሽንግተን ዲሲ ራሱ ሰማይም የተቀበላቸው ነው የመሰለኝ። ትናንት አንቺም እንደምታውቂው እጅግ ዝናባማና ብርድ ነበር። ዛሬ ባልተጠበቀ ሁኔታ ፀሐያማ ሆኖ እንዲህ በአማረ ሁኔታ ስብሰባችንን እንድናከናውን ስላደረገ እኔ በእውነት ሰማዩም አብሮ እግዚአብሔርም አብሮ ተጨመረ ነው ያልኩት እና ያማረ ነበር። ድካማችን ሁሉ ከላያችን ለቀቀ። ካሰብነው እጅግ በላቀ ሁኔታ ህዝቡ ተገኘ። የእነሱ መኖር ደግሞ በአዳራሹ ልዩ ሞገስ ሰጠው። ዛሬ ተስፋዬ ጌታቸው ከሞት ተነስቷል።
አድማጮች፣ በስብሰባው የተካሄደው ውይይት እንዲሁም ጥያቄና መልስ ሰፊ ጊዜ የሚጠይቅ በመሆኑ በመጪው ቅዳሜ እናቀርበዋለንና ተከታተሉን።
ወደ ተከታዩ የመጽሔት ርዕስ እንሻገራለን። አድማጮች፣ በተለያዩ የዓለም ሀገሮች በሚገኙ 59 የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሰራተኞች ድልድል ማጠናቀቁን የውጭ ጉዳይ ሚኒስቴር አስታወቀ። አዲሱ ድልድል በአገሪቱ እየተካሄደ ያለው ለውጥ አካል መሆኑን ነው የውጭ ጉዳይ ሚኒስትር ቃል አቀባይ የገለጹት። እስክንድር ፍሬው ተከታዩን አድርሶናል።
ኢትዮጵያ በተለያዩ የዓለም ሀገራት የሚገኙ ዲፕሎማቶቿንና ሰራተኞቿን በአዲስ አደረጃጀት በተለየ አሰራር ደልድላለች። ይህ ደግሞ የውጭ ጉዳይ ሚኒስቴር እየወሰደ ያለው የማሻሻያ እርምጃ እንደዚሁም ያደረጃጀትና የሰው ሀብት ድልድል አካል መሆኑ ተገልጿል። የሚኒስቴሩ ቃል አቀባይ አቶ መለስ አለም እንዳሉት ከዋናው መስሪያ ቤት ጀምሮ በየሀገራቱ ያሉ ሰራተኞች የተደለደሉበትን አዲስ ቦታ እንዲያውቁ ተደርጓል። በየሀገራቱ የሚመደቡ አምባሳደሮች፣ ዲፕሎማቶችና ሌሎች የኤምባሲ ሰራተኞች ኢትዮጵያውያን ዜጎችን ማሳተፍና ማገልገል እንደሚጠበቅባቸውም ቃል አቀባዩ አብራርተዋል።
በኢትዮጵያ ጉዳይ ላይ የማያገባው ሰው የለም። ኢትዮጵያዊ ለሀገሩ እና በሀገሩ ጉዳይ ቀናኢ ነው፣ ይመለከተዋል። ከውጭ ግንኙነት አንጻር የኢትዮጵያ ዋነኞቹ አምባሳደሮች ውጭ ያሉ ወገኖቻችን ናቸው። ይህን አስተሳሰብ የሚያሰርጽ አደረጃጀት መዋቅርና አሰራር ነው ተግባር ላይ እየዋለ ያለው። የዜጋ ዲፕሎማሲ ትኩረት ተሰጥቶት ይሰራል። በውጭ ያሉ ሚስዮኖቻችን ከአጥር ግቢያቸው ሳይወጡ በራቸውን ከርችመው ውጭ ያለውን ዜጋ አርቀው እና አግለው የሚያካሂዱት የዲፕሎማሲ ስራ የለም። በራቸውን እንዲከፍቱ ዜጋ ንጉስ ነው፣ ዲፕሎማቱም አምባሳደርም አገልጋይ ነው የሚል መንፈስ እንዲኖረው ይጠበቃል። ለዚህ ሚኒስትር መስሪያ ቤቱ በጽናት ይሰራል። ዲፕሎማቶች አገልጋዮች ናቸው። ውጭ ያለውን ኢትዮጵያዊ ሀዘኑን ማዘን፣ ደስታውን መደሰት በጋራ መስራት ያስፈልጋል። ውጭ ያለውን ሀብት የማቀናጀት የማረቅ እና የመጠቀም ጉዳይ ነው የነሱ ኃላፊነት።
በ59 ሚስዮኖች ከሚገኙ 412 ሰራተኞች ውስጥ ግማሽ ያህሉ ከአንድ ሚስዮን ወደ ሌላ እንደሚዘዋወሩም ቃል አቀባዩ ገልጸዋል። ከሰራተኞች ድልድል በተጨማሪ የአምባሳደሮች ሹመት በቅርቡ ይፋ እንደሚደረግም ቃል አቀባዩ አስረድተዋል። ምሁራንና ታዋቂ ግለሰቦች ከሚሾሙት አምባሳደሮች መካከል መሆናቸውንም ጠቁመዋል። አቶ መለስ ለአሜሪካ ድምጽ ሲናገሩ እንዳሉት አዲሱ ምደባና ድልድል በአገሪቱ ያለውን የለውጥ ሂደት ከግምት ያስገባ ነው።
የዚህ ሪፎርም የማሻሻያ ዋናው ግብ ሚስዮኑ በአገር ደረጃ እየተካሄደ ያለውን የሪፎርም መደገፍ ነው። ሌላ አላማ የለውም። መንግስት በኢኮኖሚ መስክ እያደረገ ላለው እንቅስቃሴ ድጋፍ ማምጣት ነው። ጸጥታችን እንዳይታወክ ስጋቶችን በመቀነስ ላይ አስተዋጽኦ ማድረግ፣ ከምንም በላይ ደግሞ እዚህ ሀገር የመጣውን ለውጥ ተከትሎ ውጭ በሚኖሩ ኢትዮጵያውያንና በመንግስት መካከል የነበረው የጥላቻ፣ የልዩነት፣ የመጠራጠር ግንብ ፈርሶ የአንድነት፣ የህብረት፣ በጋራ የመስራት ድልድይ ተሰርቷል። ስለዚህ ዜጋ በሀገሩ ጉዳይ ዋነኛው አምባሳደር እሱ ነው የሚል አስተሳሰብ የተንጸባረቀበት ነው እና ለውጡን የሚደግፍ መዋቅር ማሻሻያ፣ ለውጡን የሚደግፍ የሰው ሀብት ምደባና ድልድል የተካሄደው
በውጭ ጉዳይ ሚኒስቴር እየተካሄዱ ያሉ ምደባዎች መመዘኛ ሙያ፣ እውቀትና ክህሎት ብቻ ነው ሲሉም ቃል አቀባዩ ጠቅሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በኦሮሚያ ክልል የተለያዩ አካባቢዎች የሰዎች ሞትን እና መፈናቀልን በመቃወም ሰልፍ ተደርጎ መንግሥት አፋጣኝ እርምጃ እንዲወስድ ጠይቀዋል። የኦሮሚያ ክልል መንግሥት በበኩሉ የሰልፈኞቹ ጥያቄ አግባብነት ያለው መሆኑን ገልጦ ችግሩን ለመፍታት በጥምረት እየተሠራ እንደሆነም አመልክቷል። ሙክታር ጀማል ተጨማሪ ዝርዝር አለው።
በኦሮሚያ ብሔራዊ ክልላዊ መንግሥት የተለያዩ ወረዳዎችና ከተማዎች በቅርብ በቤኒሻንጉል ጉሙዝ የያሶ ወረዳና አካባቢዋ የተፈጠረውን የሰዎች ሞት እና ፖሊሶች ግድያን በተመለከተ መንግሥት በአፋጣኝ እርምጃ ወስዶ ሊያስቆም ይገባል በሚል የተቃውሞ ሰልፍ ተደርጓል። ይህ የተቃውሞ ሰልፍ በቢሾፍቱ፣ ዱከም፣ አምቦ፣ የተለያዩ የወለጋ ወረዳዎችና ከተማዎች የተደረገ ሲሆን ከአምቦ ያናገርኩት ሰው የሰላማዊ ሰልፉ ሂደትና ይዘት ይነግረውኛል።
የሕግ የበላይነት ይከበር፣ የፖሊሶች ግድያና የኦሮሚያ ሕዝብ ከቤኒሻንጉል ጉሙዝ እየተገደሉ ያሉ ይቁም፣ ከየቦታው እየተፈናቀለ ያለው የኦሮሞ ሕዝብ እንዳይፈናቀል ህዝቡን እንዳይፈናቀል እሱም መንግስት እንዲያስቆምልን፣ መጨረሻ ላይ ደግሞ አፋን ኦሮሞ የስራ ቋንቋ እንዲሆን። ይሄ ነው የእኛ ጥያቄ። እንግዲህ በአጭሩ ይሄን ነው ህዝቡ ሁሉም።
የጠየቃችሁትን ጥያቄ በተመለከተ መልስ የሰጣችሁ የመንግስት አካል አለ ወይ? ሰልፉስ በምን አይነት መንገድ ነው የተጠናቀቀው?
መንግስት ሰራተኛ እንዳለም ጥያቄ ውስጥ አለ። ማንም በዚህ ሰዓት መልስ ሰጪ የለም። ሁሉም ጠያቂ ስለሆነ ማንም መልስ አልሰጣችሁ። ህዝቡ እንዳለ ሰላማዊ ሰልፉን ድምፁን አሰምቶ በስርዓቱ ምንም ድንጋይ የለም፣ ምንም መወርወር የለም። በጥሩ ሁኔታ ድምፁን ብቻ ነው አሰምቶ የገባው። አሁን መልስ ነው የሚጠብቀው ከመንግስት።
ዋናው ትኩረት የሆነው በተለይ በቤኒሻንጉል ጉሙዝና ኦሮሚያ ብሔራዊ ክልላዊ መንግስት አጎራባች አካባቢዎች ብሎም በቤኒሻንጉል ክልል ከማሺ ዞን ኢያሶ ወረዳ የሰው ህይወት ህልፈትና መፈናቀልን መንግስት በአስቸኳይ እንዲያቆም በተለያዩ አካባቢዎች የተደረጉ ሰላማዊ ሰልፎች በተመሳሳይ ሁኔታ ጥያቄ አቅርበዋል። ይህንን በተመለከተ ባለፈው ቅዳሜ የብሔራዊ ጸጥታ ምክር ቤት የፌዴራል ጸጥታ አካላት በኦሮሚያና ቤኒሻንጉል ጉሙዝ ክልሎች አዋሳኝ አካባቢ የተፈጠሩትን ችግሮች ለማረጋጋትና የህግ የበላይነትን ለማስከበር ወደዛው እንዲሰማራ ወስኗል። የፌዴራል አካላቱም ጸጥታን ከማስከበርና የህግ የበላይነትን ከማስጠበቅ ጎን ለጎን የተፈናቀሉ ሰዎችን የማቋቋም ግዴታም ተሰጥቷቸዋል። በክልሉ የተለያዩ አካባቢዎች የተደረጉ ሰላማዊ ሰልፎችን በተመለከተ ያናገርኳቸው የኦሮሚያ ብሔራዊ ክልላዊ መንግስት የኮሙኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው የህዝቡ ጥያቄ አግባብ ያለው መሆኑንና መንግስትም ለመመለስ እየተጋ መሆኑን ገልጸዋል።
ዛሬ በኦሮሚያ ክልል የተለያዩ አካባቢዎች የተካሄደውም ሰላማዊ ሰልፍ የዚህ ድርጊት አድራጊዎች ለህግ ቅረቡ፣ ግድያ ይቁም፣ የሰዎች መፈናቀል ይቁም የሚል ነው። ይህንን መንግስት ያውቃል። ህዝቡን ጥያቄ ትክክለኛ ጥያቄ ነው ብሎ ያምናል። ዋናው ነገር መንግስት ይህን ችግር ለመፍታት ባለፉት ጊዜያትም ሰፊ ስራ እየሰራ ነው የሚገኘው። አሁንም የፌዴራል መንግስት የፌዴራል ጸጥታ አካል የሁለቱን ክልል ችግር በዘላቂነት ለመፍታትና የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱና ሰላም እንዲረጋገጥ በግድያና በሰዎች መፈናቀል ሂደት ድርሻ ያላቸው በቀጥታም ሆነ በተዘዋዋሪ የተሳተፉ አካላትን ለህግ ለማቅረብ ሰፊ ስራ ይገኛል። እስካሁኗ ሰዓት ይህን መረጃ እስከምሰጥበት ሰዓት ከ200 በላይ ተጠርጣሪዎች በፌዴራል መከላከያ እና ፖሊስ ኃይል በቁጥጥር ስር ውለው ጉዳያቸው የሚታይ ይሆናል። መንግስት የሚያዳግም እርምጃ ለመውሰድ ሰፊ ስራ በመስራት ላይ ይገኛል። ስለዚህ ህዝቡም ይህንን በመገንዘብ እገዛ ማድረግ አለበት። ተጠርጣሪዎች በህግ ጥላ ስር እንዲሆኑ ጥቆማ በመስጠት የጸጥታ አካል በመደገፍ እና ችግሮቹ ዘላቂ መፍትሄ በሚያገኙበት መንገድ የሚሰሩ ስራዎችን በመደገፍ እና በመተባበር ለውጡ እንዲቀጥል፣ ሰላማዊ እንቅስቃሴ ወደ ነበረበት ቦታ እንዲመለስ፣ የተፈናቀሉ ዜጎችም ወደ ነበረበት ቦታ ተመልሰው ሰላማዊ ኑሯቸው መቀጠል እንዲችሉ መንግስት የሚያደርጋቸውን እንቅስቃሴዎች በመደገፍ እና በመርዳት ህዝቡም የበኩሉ ሚና መጫወት አለበት ብለን በዚሁ አጋጣሚ መልዕክት ማስተላለፍ እንፈልጋለን።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ መጨረሻዊ መጽሔቱ ትንታኔ ርዕስ ነው የምንሻገረው። በአዲስ አበባ ከተማ መደበኛ አሰራርን ባልተከተለ መንገድ የተገነቡ ቤቶችን ወደ መደበኛ አሰራር የሚያስገባ መርሃ ግብር እየተዘጋጀ መሆኑ ተገለጸ ይለናል መለስካቸው አመሀ። በፍጥነት በማደግ ላይ የሚገኙ ከተሞች ውስጥ የሚታየው መደበኛ ያልሆነ አሰራርና እድገት ፈተናዎች እየጋረጠ መሆኑንም ባለሙያዎች እየተነገረ መሆኑን ጠቅሷል መለስካቸው አመሀ።
በፍጥነት በማደግ ላይ በሚገኙ ከተሞች ተጀምረው በሚስፋፉ ኢ መደበኛ አሰራሮችና ግንባታዎች ምክንያት የሚያጋጥሙ ችግሮችን ለመቋቋም እንዲሁም መፍትሄ ለመስጠት የሚያስችሉ ተመክሮችን የሚያለዋውጥ መድረክ አዲስ አበባ ከተማ ተከፍቷል። በዚህ መድረክ አዲስ አበባን ጨምሮ ከተለያዩ አህጉራት ከተሞች የመጡ ባለሙያዎች በየከተሞቻቸው ያጋጠሟቸውን ፈተናዎችና መፍትሄዎቻቸውን ያቀርባሉ ተብሎ ይታመናል። ከዚህ መድረክ የሚጠበቀውንም የአዲስ አበባ ከተማ ምክትል ከንቲባ ዶክተር ሰለሞን ኪዳኔ ለጋዜጠኞች ግልጽ አድርገው ነበረ።
ስለዚህ አሁን የዛሬው አጀንዳ በእነዚህ ኗኗር የከተማ እድገት ውስጥ እንደዚህ አይነት የሚፈጠሩት ስትረሶች መቋቋም የሚችሉበት መንገድ ምን ማድረግ ይቻላል የሚል አጀንዳ ነው። ስለዚህ ከዛሬ የምንጠብቀው በዚህ ዙሪያ ላይ በሌሎች ሀገሮች ያሉ ክፍተሞች ልምድ ምንድን ነው? ለምሳሌ ከአዲስ አበባ የሚወሰድ ልምድ ከሌሎች አፍሪካ ሀገሮች የሚወሰድ የሚችል በመደበኛ ያልሆነ የንግድ ስርዓት ውስጥ የገቡ ሰዎች አሉ። እነዚህ መደበኛ ያልሆነ ንግድ ስርዓት እያበጠ ሲሄድ አጠቃላይ ኢኮኖሚውን ኮላፕስ ሊያደርገው ይችላል።
አዲስ አበባ ከተማ ባለፉት 10 ዓመቶች ውስጥ በከፍተኛ ሁኔታ እየተስፋፋች እንደምትገኝ ብዙዎቹ ይናገራሉ። ይህ እድገትና መስፋፋት ደግሞ መደበኛ ስርዓቱን የተከተለም ያልተከተለም እንዳለ ይታወቃል። ይህ መደበኛ ወይንም መደበኛ ባልሆነ መንገድ ከሚፈጸሙት ድርጊቶች አንዱ የቤት ግንባታዎች እንዳሉበት ግንባታውን ያካሄዱት ሰዎች ራሳቸው አይክዱትም። ይሁንና እነሱም በአብዛኛው ምርጫ በማጣታቸው እንደሆነም ይናገራሉ። በአዲስ አበባ ከተማ ይህን ችግር ለመፍታት የሚያስችል መርሃ ግብር እየተዘጋጀ እንደሆነ ደግሞ ምክትል ከንቲባው ገልጸዋል።
ከተማ የቤት አኗኗራችን አሁን አብዛኛው ወንዝ ዳር ተከትሎ እዛ የሚኖሩ በጣም ብዙ ህብረተሰቦች አሉ። ስለዚህ እነዚህ በአሁን ሰዓት በተለይ ከተማችን እያደገች ስትሄድ ድራይ ሰርፌስ ይበልጣል ይበዛል፣ አስፋልት ይበዛል፣ የተሰራ ቤት ሲበዛ ዝናቡ የሚውጠው እንደ ስፖንጅ የሚውጠው ስለማይኖር ፍለዲንጉ ይጨምራል። ስለዚህ ይህንን ሳይሆን እነዚህ የምናነሳበት የቤት ፕሮግራሞች እየተሰሩ ነው ያሉት። ስለዚህ አጠቃላይ እንደዚህና ሌሎች ደግሞ ባሉበት ምን መስራት ይቻላል? አጋጣሚ ሆኖ ልማቱን እንኳን ባናቀላጥፍ ግን እዛው እያሉ ሊያጋጥም የሚችል ስትረስ እና ሾክ ማቋቋም የሚችልበት ምን ማድረግ ይቻላል የሚል በዋናነት አላማን ይዞ የሚደረግ።
ዶክተር ሰለሞን እንዳስረዱት መደበኛ ባልሆነ መንገድ እድገቶችና የልማት ስራዎች ሲከናወኑ ባልተጠበቀ ሁኔታ አደጋ ሲያጋጥም አደጋው የሚያደርሰው ጉዳት እጅግ ከፍተኛ ይሆናል። ይህን ጉዳት ለማካካስና ዜጎችን እንደገና ለማቋቋም የሚወጣው ወጪ መደበኛ በሆነ መንገድ እድገቱ ቢስፋፋ ከሚወጣው በእጅጉ ከፍ ያለ እንደሆነም ይናገራሉ። በአዲስ አበባ ቆሼ እየተባለ በሚጠራው ስፍራ የተፈጠረውን ሁኔታም እንደ ምሳሌ ያስታውሰውታል። በዚህ መድረክ ከአፍሪካ፣ ከእስያና ከአውሮፓ አህጉራት ከተሞች የመጡ የሥራ ኃላፊዎች ተሳትፈውበታል። መድረኩ ለሚቀጥሉት 3 ቀናት ይቆያል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:37 መሆኑን ያመለክታል።
ሊሆን ነው
አይደል? ጥቂት ሰከንዶች ቀርተዋል
ከቀኑ
ሰዓት የለም እሱ ሁሉ ለመንገር ከቀኑ 7:37 ርዕሰ ወሬዎቹን ከአዲሱ አበበ።
በተለያዩ የዓለም ሀገራት በሚገኙ 59 የኢትዮጵያ ኤምባሲዎችና የቆንስላ ጽህፈት ቤቶች ያካሄደውን የዲፕሎማቶችና የሌሎች ሠራተኞች ድልድል ማጠናቀቁን የውጭ ጉዳይ ሚኒስቴር አስታውቋል። በኦሮሚያ ክልል የተለያዩ አካባቢዎች የሰዎች ሞትንና መፈናቀልን በመቃወም ሰልፍ ተደርጎ መንግሥት አፋጣኝ እርምጃ እንዲወስድ ተጠይቋል። የኦሮሚያ ክልል መንግሥትም ሁኔታውን ችግሩን ለመፍታት በጥምረት እየተሠራ እንደሆነ አመልክቷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለፓኪስታኑ ጠቅላይ ሚኒስትር ኢምራን ካን በላኩት ደብዳቤ ለአፍጋኒስታን ሰላም በታቀደው ድርድር ላይ ኢስላማባድ ውስጥ ታሊባን ወደ ጠረጴዛ ውይይት እንዲመጣ ተጠየቀ። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር ቲቦር ናዢ በኢትዮጵያ ያደረጉትን ጉብኝት ጨርሰው ኦፊሴላዊ ጉብኝት ለማካሄድ ዛሬ አስመራ ገብተዋል። ለሰዓቱ ያለው ዋና ዋና ዜና በዚህ አበቃ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዲሱ አበበን። ሁለተኛውን አጋማሽ ቀደም ሲል በሰማችሁት ርዕሰ ዜና ጀምረናል። አሁን ወደ ቅንብሮቹ እናልፋለን።
በኢትዮጵያ የአትሌቲክስ እና እግር ኳስ ጨዋታዎች ላይ የሚያተኩረው ሳምንታዊ ቅንብር ለዛሬ የተዘጋጀው በገዛሃኝ ጽዮን መስቀል ነው።
በአጫጭር የአገር ውስጥ ዜና አትሌቲክሱን አስቀድሜያለሁ። ከ16-19 ባለው የዕድሜ ክልል ያሉ ወጣቶችን ያሳተፈው ሁለተኛ ወጣቶች ሀገር አቋራጭ ሩጫ ትናንት በጃን ሜዳ ተከውኗል። ከክለቦች፣ ከተቋማት፣ ከክልልና ከግል የተወጣጡ 361 ወጣት አትሌቶች በሶስት የውድድር ዲሲፕሊን ተፎካክረውበታል። በወጣት ሴቶች 6 ኪሎ ሜትር አትሌት አልማዝ ዘውዴ፣ አትሌት ዘነቡ ፍቃዱ፣ አትሌት አለም ፀሐይ አሰፋ ከአንደኛ እስከ ሶስተኛ በመውጣት ፈጽመዋል። በወጣት ወንዶች 8 ኪሎ ሜትር አትሌት ንብረት መላክ፣ በላቸው ቢተውና ተስፋሁን አባተ አንደኛ፣ ሁለተኛና ሶስተኛ ሆነዋል። በ8 ኪሎ ሜትር ሪሌይ ቅብብል ሩጫ ደግሞ የኦሮሚያ ውሃ ስራዎችና የኢትዮጵያ ንግድ ባንክ ከአንደኛ እስከ ሶስተኛ በመውጣት የቡድን አሸናፊ ሆነዋል። አሸናፊ አትሌቶችም ከፍልቅልቋ የፌዴሬሽኑ ፕሬዝዳንት አትሌት ደራርቱ ቱሉ ሜዳሊያና የገንዘብ ማበረታቻ ሽልማት ተቀብለዋል። በእግር ኳስ ዜና የ2011 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ወጣለትን መርሃ ግብር ጠብቆ ባይካሄድም እየተቆራረጠም ቢሆን አራተኛ ሳምንት ላይ ደርሷል። ትናንት እሁድ በአዲስ አበባ ስቴዲየም ቅዱስ ጊዮርጊስ ዘንድሮ ፕሪሚየር ሊጉን የተቀላቀለውን ስሁል ሽሬን አስተናግዶ ባለሜዳው ጊዮርጊስ 4-0 አሸንፎ ሸኝቷል። አቤል ያለው፣ ምንተስኖ ታዳንና አሚን መሐመድ ለጊዮርጊስ ጎሎቹን ያስቆጠሩ ተጫዋቾች ናቸው። እንግሊዛዊ የቅዱስ ጊዮርጊስ አሰልጣኝ ስቱዋርት ሃል ከጨዋታው በኋላ በሰጡት አስተያየት
we've changed the way the team play.
ያጫውት ስልታችንን ቀይረናል። ሰሞኑን የሰራነውን ልምምድ በትክክል ተግባራዊ በማድረጋቸው በተጫዋቾቻቸው መደሰታቸውን ገልጸው ከረፍት መልስ ጫና ፈጥረው እንዲጫወቱ ነግሬያቸው ያንንም ማሳይተዋል፣ አስደስተውኛል ብለዋል ሚስተር ስቱዋርት። የተሸናፊው የሱል ሽሬ አሰልጣኝ ጸሐየም በበኩሉ የሚከተለውን ተናግሯል።
አራቱ ፓሶች በራሳችን ስህተት ነው። ትንሽ ተከላካዮችን አካባቢ ኃላፊነት የጎደለው አጫዋት ነበር። ፕሮሰስ ለማድረግ ከሚል ማውጣት በሚገባቸው ሰዓት ያ ነገር ባለማድረጋቸው ጎድተናል። በዛ ላይ ደግሞ ጥሩ የሚባሉ ሁለቱ ተጫዋቾች ሚድፊልድ አካባቢ የነበሩ ሁለቱም በጉዳት ወጥተዋል። ያ መውጣታቸው ደግሞ ለቀያሪም ይሁን የልጆቹ ኳሊቲም ተክቶ መጫወት ላይ የገቡ ልጆች ጥሩ ባለመሆን ቲምን ጎድቶናል።
በክልል ከተሞች ጎንደር ላይ ፋሲል ከተማ ከኢትዮጵያ ቡና ባዶ ለባዶ፣ ባህር ዳር ከተማ ከሐዋሳ ከተማ በተመሳሳይ ባዶ ለባዶ ሲለያዩ፣ ሶዶ ላይ ወላይታ ዲቻ መቀሌ እንደርታን 1-0 አሸንፈዋል። የሌሎች ቡድኖች ያልተደረጉ ቀሪ ጨዋታዎች እንደተጠበቁ ሆኖ በሶስት ጨዋታ በእኩል 7 ነጥብ ኢትዮጵያ ቡናና ሐዋሳ ከተማ በመሪነት ደረጃ ላይ ተቀምጧል። የአፍሪካ እግር ኳስ ዜና ደግሞ ወደ ጋና ይወስደናል። በጋና አስተናጋጅነት በ8 ሀገራት ብሔራዊ ቡድኖች መካከል ለሁለት ሳምንት ሲካሄድ የቆየው 11ኛው የአፍሪካ ሴቶች እግር ኳስ ዋንጫ በናይጄሪያ ሴቶች ብሔራዊ ቡድን አሸናፊነት ተጠናቋል። ዘ ፋልከንስ በሚል የቁልምጫ ስማቸው የሚታወቁት የናይጄሪያ ሴቶች ብሔራዊ ቡድን የደቡብ አፍሪካቸውን በመለያ ምት 4-3 በማሸነፍ ነው የዋንጫ ባለቤት የሆነው። ሙሉውን የጨዋታ ጊዜ ባለመሸናነፋቸው ወደ መለያ ምት መሸጋገር ግድ ብሏቸዋል። ቀደም ሲል ለደረጃ በተደረገው ጨዋታ ካሜሮን ማሊን 4-2 በመርታት ካሜሮን ሶስተኛ ሆኗል። የአፍሪካ ሴቶች እግር ኳስ ዋንጫ ከተጀመረ ወዲህ የናይጄሪያ ሴቶች ብሔራዊ ቡድን 9 ጊዜ ሻምፒዮን ሲሆን ኢኳቶሪያል ጊኒ 2 ጊዜ ዋንጫ አንስቷል። በዚህም ውጤታቸው መሰረት ናይጄሪያ፣ ደቡብ አፍሪካና ካሜሩን ለዓለም እግር ኳስ ዋንጫ የአፍሪካ ተወካዮች ሆነው ይሳተፋሉ። ሌላው የዋንጫ ፍጻሜ ጨዋታ ወደ ዲሞክራቲክ ኮንጎ ይወስደናል። በኪንሻሳ የተደረገው የአፍሪካ ኮንፌዴሬሽን ዋንጫ ሲሆን የፍጻሜ ተፋላሚዎቹ የኮንጎ ኤሲ ቪታ እና የሞሮኮ ራጃ ካዛብላንካ፣ በባለሜዳው ኤሲ ቪታ 3-1 አሸንፏል። ባለፈው ሳምንት ራጃ ካዛብላንካ 3-0 አሸንፎ ስለነበር ራጃ ካዛብላንካ 4-3 በሆነ አጠቃላይ ውጤት የኮንፌዴሬሽኑ ዋንጫውን አንስቷል። በዚያው ወደ አውሮፓ ስንሸጋገር በርካታ የእግር ኳስ ተከታታዮች ተወዳጅ መሆኑን የሚመሰክሩለት የእንግሊዝ ፕሪሚየር ሊግ የመጀመሪያውን ዙር ለማጠናቀቅ እየተቃረበ ነው። በ14ኛው ሳምንት ጨዋታዎች ማንቸስተር ሲቲ በርንማውዝን 3-1 በማሸነፍ መሪነቱን ሲያጠናክር፣ በቀደመ ገናና ስሙ የሚታወቀው ማንቸስተር ዩናይትድ ከሳውዝሃምፕተን 2-2 አቻ ተለያይቶ ነጥብ ተጋርቷል። ሌላው የፕሪሚየር ሊጉ ኃያል ቡድን ሊቨርፑል ባለቀ ሰዓት በኤቨርተን ላይ 1-0 1-0 በማሸነፍ ነጥብ ከመጣል ተርፏል። ዲቮክ ኦሪጊ ለሊቨርፑል ጎል ያስቆጠረ ተጫዋች ነው። አርሴናል ቶተንሃምን 4-2 ቼልሲ ፉልሃምን 2-0 ያሸነፉ ቡድኖች ናቸው። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ በ38 ነጥብ መሪነቱን ሲያስቀጥል፣ ሊቨርፑል እና ቼልሲ በ36 እና በ31 ነጥብ ሁለተኛና ሶስተኛ ናቸው። አርሴናል ደረጃውን አሻሽሎ የቶተንሃምን ደረጃ ነጥቆ አራተኛ ሲሆን ቶተንሃም ወደ አምስተኝነት ዝቅ ብሏል። ኮከብ ግብ አግቢነቱን በአስር ጎል የአርሴናሉ ኦባሚያንግ መሪነቱን ጀምሯል። በስፔን ላ ሊጋ የአንገት ለአንገት ትንቅንቁ ቀጥሏል። ባርሴሎና ቪያሪያልን 2-0 በመርታት ባለፈው ሳምንት የተነጠቀ መሪነቱን አስመልሷል። ሲቪያ አቻ በመውጣቱ መሪነቱን ለባርሳ አስረክቦ ዝቅ ብሏል። ሪያል ማድሪድ ቫሌንሺያን 2-0 ሲያሸንፍ ሌሎች ጨዋታዎችም ተካሂደዋል። ባርሴሎና በ28 ይመራል። ሲቪያ በ27፣ አትሌቲኮ ማድሪድ በ25 ሁለተኛና ሶስተኛ ናቸው። ክርስቲያን ስቱዋኒ ከጂሮና ኮከብ ግብ አግቢነቱን በ11 ጎል ይመራል።
ገዛኸኝ ጮን መስቀልን ለስፖርት ቅንብሩ እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ተከታዩ ቅንብር ወደ ጎንደር ይወስደናል።
ጎንደር ዩኒቨርሲቲ በችግር ምክንያት የከፍተኛ ትምህርታቸውን መቀጠል ላልቻሉ ለ60 የአካል ጉዳተኛ ተማሪዎች የነጻ ትምህርት ዕድል ሰጠ። የዩኒቨርሲቲው ፕሬዝዳንት እንደገለጡት ከ60ዎቹ 40ዎቹ ሴቶች ሲሆኑ በመጀመሪያና በሁለተኛ ዲግሪ የተማሩ ነው ያሉት። በዘንድሮ ዓመት ኢትዮጵያውያንን ብቻ የተቀበለ ሲሆን በሚቀጥሉት 10 ዓመታት ለ400 በምስራቅ አፍሪካ የሚገኙ ችግረኛ የአካል ጉዳተኞችን ተጠቃሚ ያደርጋል ይላሉ ፕሬዝዳንቱ። የሁለተኛ ዓመት የሕግ ተማሪ የሆነው ወጣት ገብረ ኪዳን ሽባባው ትምህርቴን ሳጠናቀቅ ለአካል ጉዳተኞች የተነፈጉ መብቶች ላይ እሰራለሁ ይላል። አስቴር ምስጋናው ነች ዘገባውን የላከችው።
የጎንደር ዩኒቨርሲቲ ከሀገር ውስጥም ሆነ ከውጭ ሀገር ካሉ የበጎ አድራጎት ተቋማት ጋር በመሆን በችግር ምክንያት የከፍተኛ ትምህርታቸውን መከታተል ላልቻሉ አካል ጉዳተኛ ተማሪዎችን ነጻ የትምህርት እድል እየሰጠ ይገኛል። በዚህ ፕሮግራም አሁን 60 ተማሪዎችን በመጀመሪያና በሁለተኛ ዲግሪ ሙሉ ወጪያቸውን ሸፍኖ እያስተማረ ይገኛል። ለዚህ ምስክር ደግሞ የሁለተኛ ዓመት የሕግ ተማሪ የሆነው ወጣት ገብረ ኪዳን ሽባባው አንዱ ነው።
12ኛ ክፍል ሀገር አቀፍ ፈተና ከተፈተንኩኝ በኋላ ውጤቴ በጣም ጥሩ ነበረ። በተጨማሪም ደግሞ በጎንደር ዩኒቨርሲቲ ስኮላርስ ፕሮግራም ውድድር አዘጋጅቶ ነበርና የዛም ውድድር እድለኛ ነበርኩኝ። እድለኛ ከሆንኩ በኋላ ወደ ጎንደር ዩኒቨርሲቲ ስመጣ የተደረገልኝ አቀባበልና ምቹ ሁኔታ በጣም ደስ ሲል ነበረ። ግቢ ከገባ በኋላ ማቴሪያሎች ወይም የትምህርት መርጃ ቁሳቁሶች በተገቢ ሁኔታ ተሟልተውልኛል። በግል ላፕቶፕ ተሰጥቶኛል። አይሲ ሪከርደር፣ ስሌት፣ ስታይለስ፣ ብሬል። ከመደበኛ የትምህርት ሰዓት ውጭ እሁድ፣ ቅዳሜ የተለያዩ ስልጠናዎች፣ ኮሚኒኬሽን ማለት የቋንቋ ክህሎታችንን ከፍ ለማድረግ ስልጠናዎች ተሰጥቶናል። 4780 ብር አካባቢ በወር አገኛለሁኝ፣ ይከፈለኛል። ከዛም በተጨማሪ ሌሎች በርካታ ድጋፎች ይደረጉልኛል።
ፕሮግራሙ ትኩረቱን በችግረኛ የአካል ጉዳተኛ ተማሪዎች ላይ ያተኩር እንጂ በተለይ ለሴቶች ልዩ ትኩረት ሰጥቷል። 60% የድሉ ተጠቃሚዎች ሴቶች ናቸውና።
ስሜ ቤቴሌ ማወቀ ባላለውኝ። ያው ጎንደር ዩኒቨርሲቲን ያሳደገኝ እና ጎንደር ዩኒቨርሲቲን ደግሞ ማመስገን እፈልጋለሁኝ። ምክንያቱም እዛ ጎንደር ዩኒቨርሲቲ ባላድግና እንድማል ኑሮ ይህን እድል ማግኝቻ ተምሬ ዛሬ ዩኒቨርሲቲ አልገባም ነበረ። አሁን ሁለተኛ ዓመት የህግ ተማሪ ነኝ። ከ300 በላይ ምናምን አካል ጉዳተኞች ተማሪዎቹ ተወዳድሬ አንደኛው አልፌ ለዚህ ደረጃ ደረስኩ ነኝ። ና ኮምፒውተር ተሰጥቻለሁ፣ ላፕቶፕ አለኝ፣ እዛም አልፎ ደግሞ ብር የኪስ ብር አለኝ እና እሱ እየተደረገልኝ ነው። ብሩ እስከ በኢትዮጵያ ሲመነዘር 4700 ምናምን ብር እስከ 800 ባለው ብር ነው። የትምህርት እድልም አግኝቻለሁኝ። ሳይክል ውንቸርም ያው ተሰጥቻለሁ፣ ተገዝቶልኛል፣ ተሰጥቻለሁኝ። እና ያው አሁን ደስተኛው ነኝ መማራው ወረዳ ቦታዎች እየሄድኩ ነው አካል ጉዳተኞች እንዲማሩና ይሄን የኔን እድል ሆኖ እንደኔ ሆኖ በቃ ሌሎችንም እንዲደግፉ ነው ማድረግ የምፈልገው።
የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር ደሳለኝ መንገሻ ፕሮግራሙ ባለፈው ዓመት 20 በክልሉ ያሉ ተማሪዎችን በመቀበል የጀመረ ሲሆን ዘንድሮ 40 በመላ ሀገሪቱ ያሉ ችግረኛ የአካል ጉዳተኛ ተማሪዎችን መልምለን እያስተማርን ነው። እቅዳችንም ወሰን ተሻጋሪ ነው ይላሉ።
እንግዲህ እቅዱ 450 ነው በአስር ዓመት ውስጥ። አሁን ሁለተኛ ዓመታችን ነው። ይህን ዓመት ጨምሮ ለሚቀጥሉት 9 ዓመታት 450 አካል ጉዳተኞች ኢትዮጵያን ብቻ ሳይሆን ወደ 90 የሚሆኑትም ከደቡብ ሱዳን ከሶማሊያ እና ከጅቡቲ አሁን ደግሞ እንግዲህ ከኤርትራ ጋር በነበረው እንትን ከስደተኞች ጋር ካሉ እንወስዳለን የሚል ነበር። አሁን ባለው ሀገራዊ ግንኙነት መሰረት ከኤርትራ እንወስዳለን። በዋናነት ግን አብዛኛው ተማሪዎች ተጠቃሚ የሚሆኑት ኢትዮጵያ ውስጥ ሆነው እንዳልኩት በኢትዮጵያ ብቻ ሳይሆን በምስራቅ አፍሪካም የሚዘልቅ ፕሮግራም ነው አሁን የዘረጋ ነው ለሚቀጥሉት 10 ዓመታት።
ዶክተር ደሳሌ ስለ ምልመላው ሲናገሩ በመገናኛ ብዙሃንና በማህበራዊ ሚዲያ ማስታወቂያዎችን እናሰራጫለን፣ ጥሪውን ሰምተው ለመጡ ደግሞ በገለልተኛ አካል ቤት ለቤት በመዞር ግምገማ ካካሄድን በኋላ ምርጫ እናካሄዳለን ብለዋል።
እንግዲህ በኢትዮጵያ የትኛውም ክልል ላይ ዞረው ነው ይሄ ግብረ ኃይል የሚሰራው ማለት ነው። ሀረርም ይሁን ጅማም ይሁን መቀሌም፣ ጎንደር፣ ባህርዳር የትም ቦታ ይሄዳሉ። የሚኖሩትንም ህይወት ከዛው ከቤተሰባቸው እንዳሉ ነው። ምክንያቱም የቤተሰብ ኢኮኖሚውን አካል ጉዳተኝነታቸው ብቻ ሳይሆን ቤተሰቦቻቸው እነዛን አካል ጉዳተኞች መደገፍ የሚችል ቤተሰብ ይኖራል ላይኖር ይችላል። ስለዚህ የቤተሰባቸውም ኑሮም አይተው የሚሞሉ ፎርማቶች አሉ፣ እነሱን ነው ይዘው ይመጡት። በዚህ መሰረት አምና 20 ልጆች ተቀብለን እያስተማርን ነው። በዚህ አመት 40 ልጆች ተቀብለናል። 30ዎቹ ለቅድመ ምረቃ ነው፣ 10ዎቹ ለድረ ምረቃ ነው። በድምሩ 60 ተማሪዎች አሁን በትምህርት እየጀመሩ ነው ማለት ነው።
በመጨረሻ የድሉ ተጠቃሚ የሆነው ወጣት ገብረ ኪዳን የሚናገረው አንድ ቁም ነገር አለ።
ይሄንን ድጋፍ ተጠቅሜ ለሀገሬ ትልቅ አስተዋጽኦ በተለይ 17.6% የሚሆነው ከቶታል ፖፑሌሽኑ የሚሆነው አካል ጉዳተኛ እንደመሆኑ መጠን በእነዚህ ወገኖች ላይ ትልቅ አዎንታዊ የሆነ ለውጥ ለማምጣት የራሴን አስተዋጽኦ ለማበርከት ትልቅ ህልምና ፍላጎት አለኝ። እኔ የማያቸው የክፍተቶች ለምሳሌ በህገ መንግስቱ ማለት በከረንት ኮንስቲቱሽን ላይ ስለ ዲሴቢሊቲ የሚያወራ የትኛውም ፕሮቪዥን የለም። ከ106 አንቀጾች አካል ጉዳተኞችን የሚመለከት ጉዳይ አልተነሳም እና ለአካል ጉዳተኞች ቦታ እንዳልተሰጠና ተገቢው ትኩረት እንዳልተሰጠ ነው የሚያሳየው። የህግም ተማሪ እንደመሆኑ መጠን የትኛውም አይነት አዋጅ ሲወጣ አካል ጉዳተኞችን ታሳቢና ተጠቃሚነትን ሊያረጋግጥ በሚችል መልኩ መሆን እንዳለበት የራሴን አስተዋጽኦ አበረክታለሁ ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አሁን ደግሞ አፍሪካ ነክ ርዕሶች ይቀጥላል።
አፍሪካ ነክ ርዕሶች ለምሽቱ በኢትዮጵያ ኢኮኖሚ ጉዳዮች ላይ ያተኩራል። ቀደም ብለን በመግቢያችን ያስተዋወቅነው ነው። የኢትዮጵያ ምጣኔ ሀብት ካለፉት 10 ዓመታት ወዲህ በየዓመቱ በ10% ሲያድግ መቆየቱ ሲነገር በዚህ አያያዙ ከቀጠለ ኢትዮጵያ እንደ አውሮፓውያን የዘመን አቆጣጠር በ2025 በሚኖረው ጊዜ ውስጥ በመካከለኛ ገቢ ደረጃ ልትደርስ ትችላለች የሚል ትንበያ መኖሩን ጨምሮ በያዝነው ዓመት ግን የእድገቷ መጠን ዝቅ ብሎ 7.7 እንደሆነ ብሔራዊ የፕላን ኮሚሽን ገልጧል። ስለ ጉዳዩ እንዲያብራሩልን የኢትዮጵያ ኢኮኖሚ ማህበር የጥናትና ምርምር ስራ አስኪያጅ ዶክተር አሰፋ አድማሴን ጋብዘናል። አዳነች ፍሳዬ ነች ያወያየቻቸው።
ዶክተር አሰፋ አድማሴ ኢትዮጵያ ካለፉት 10 ዓመታት ወዲህ በከፍተኛ ፍጥነት ስታድግ እንደነበር ሲገለጽ ቆይቷል። በአሁኑ ወቅት ግን ግጭቶች ቢኖሩምና የእድገቷ መጠን ዝቅ ቢልም ጋና አልፋት ብትሄድም በፍጥነት ማደጓ እንደሚቀጥል ተገልጿልና በእነዚህ ነጥቦች ላይ ያሉት አመለካከት እንዴት ነው?
አመሰግናለሁ። እንግዲህ አሃዛዊ መረጃዎች የሚያመለክቱት ያለፉትን ተከታታይ ዓመታት የኢኮኖሚ እድገቱ እንደተባለው በጣም የተሻለ ሁኔታ ላይ እንደነበረ ይታወቃል። በአማካይ እንግዲህ አመታዊ ጂዲፒ የምንለው አመታዊ አጠቃላይ የሀገሪቱ ምርት መንግስት የሚያወጣው መረጃ ብቻ ሳይሆን ያው ሌሎችን ተቋማት እንደ ወርልድ ባንክ እንደ አይኤምኤፍ ያሉት በዛው ተቀራራቢ የሆነ ቁጥር ነው የሚያስቀምጡት። በዚህ አጠቃላይ ኢትዮጵያ ኢኮኖሚ የማደግ ሁኔታ ላይ እንደነበረ የሚያመለክቱ ብዙ ነገሮች ነበሩ። እንግዲህ ካለፉት ጥቂት ዓመታት ወዲህ ያው የተለያዩ ግጭቶች በየተለያዩ አካባቢዎች ይደረጋሉ፣ ይስተዋላሉ። በዚህ ምክንያት ይመስለኛል አሁን በቅርቡ የብሔራዊ የፕላን ኮሚሽን ያወጣው መረጃ እንደሚያሳየው በያዝነው ዓመት የኢኮኖሚ እድገቱ ወደ 7.7 ዝቅ እንዳለ ነው። ከ10ና ከ11% ወደ 7.7 ዝቅ ማለት በኢትዮጵያ ደረጃ እስከዛሬ በነበረው ሂደት የሚያስደስት አይደለም። የአይኤምኤፍን ግምት ወደ 7.5 አካባቢ ነው ይሆናል ተብሎ የሚገመተው እና እንግዲህ ኢኮኖሚ እንቅስቃሴም እንደዚህ ነው ይመስለው። አሁንም ቢሆን ኢትዮጵያ ይህን ያህል በጣም አስፈሪ ሁኔታ ውስጥ ነች ብሎ መናገር አይቻልም በዚህ ደረጃ።
የኢትዮጵያ መንግስት ትልልቅ የመንግስት ይዞታ የሆኑት ኩባንያዎች ሳይቀሩ ለግል ይዞታነት ክፍት እንደሚሆኑ አስታውቋል እንደሚታወቀው። እና እስካሁን ባለው ጊዜ በተግባር ላይ የዋለ ነገር አለ?
ስለዚህ ብዙ ደረጃ የለኝም። በሰማሁት እዛ ላይ የሚሰራ አንድ አማካሪ ቡድን በተቋቋመ አውቃለሁ። ከዛ አልፎ ግን መሬት ላይ ምን ያህል ስራዎች እንደተሰሩ በቂ መረጃ የለኝም። የሰማሁትም እንቅስቃሴ የለም። በእኔ ግምት ይሄ በአጭር ጊዜ የሚሆን ነገር ነው ብዬም አልገምትም።
ግን በአጠቃላይ እንግዲህ የመንግስት ይዞታ የነበሩት ትልቅ ኩባንያዎች እንደ ቴሌኮምና የመሳሰሉት ወደ ግል ይዞታነት ሲለወጡ ምን አይነት አንደምታ ይኖራል? በአጠቃላይ ጥቅሙ ወይስ ጉዳቱ ያመዝናል? እንዴት ይመለከቱታል?
እንግዲህ መቼም በመንግስት ስር የነበሩ የማምረቻ እና የአገልግሎት ኩባንያዎች በተወሰነ ደረጃ የግል ተሳትፎ ማምጣታቸው በእኔ በኩል እንደ መጥፎ ነገር አላየው። እነዚህ ድርጅቶች አንዳንዶቹ በከፍተኛ ደረጃ ብክለት ያለባቸው ድርጅቶች ናቸው። ያንን ብክለት ለማሻሻል በተወሰነ ደረጃ የግል ዘርፉ ተሳትፎ የተሻለ የአሰራር ዘዴን በማምጣት ቴክኖሎጂን በማምጣት ተጨማሪ ካፒታልን በማምጣት የበለጠ ኤፊሽንት ያደርጋቸዋል የሚል ግምት አለ። ተወዳዳሪ ያደርጋቸዋል የሚል ግምት ነው ያለኝ እና ይሄ እንግዲህ ያው የውጭ ወይም ደግሞ የግል ባለሀብት ተሳትፎ ሲመጣ ይዞት የሚመጣው ካፒታል አለ፣ ይዞት የሚመጣው የውጭ ምንዛሬ አለ። ከዛ በተጨማሪ ግን የተሻለ ዘመናዊ አሰራርን ለመከተል የተሻለ ቴክኖሎጂን ለመከተል በዓለም አቀፍ ደረጃም ተወዳዳሪ ለመሆን የሚያስችል ብቃት በተወሰነ ደረጃ እንዲሆን ሊያጎለብቱ ይችላሉ ብዬ ነው የማውቀው እና ይህ በአዎንታዊ መልኩ ነው የማየው ይህንን የፖሊሲ አቅጣጫ።
በሀገሪቱ አልፎ አልፎ የሚታዩት ግጭቶች ያለመረጋጋት ምልክቶች ናቸው ስለሚባል በሀገሪቱ ኢኮኖሚ ላይ ምን አይነት አንደምታ ይኖራቸዋል ብሎ ይገምታሉ?
አሁን የመጨረሻ ላይ ያነሱት ያው የግጭቶች አልፎ አልፎ የሚታዩ ግጭቶች በሀገሪቱ ውስጥ የሚያመጡት ከፍተኛ የሆነ ኢኮኖሚ ተጽዕኖ አለ። እንግዲህ አብዛኛው የኢኮኖሚ እንቅስቃሴ የሚታሰበው እንግዲህ ኢንቨስትመንትን በማስፋፋት የተሻለ ሁኔታ ለመፍጠር ነው የሚሞከረው። ያን ለማድረግ ግን እነዚህ ግጭቶች ኢንቨስትመንት እንዲሸሽ፣ የንግድ እንቅስቃሴ እንዲቋረጥ፣ የትራንስፖርት አገልግሎት እንዲቋረጥ፣ ሰዎች እንዲመጡ፣ እንደዚህ አይነት ነገሮችን በመፍጠራቸው አጠቃላይ ኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ ይኖራቸዋል። ምናልባትም ከዛም ያለፈ ተጽዕኖ ሊኖራቸው ይችላል። ከግጭቶች ከብረድ በኋላም ለልማት ሊውል ይገባ የነበረ ሀብት የወደሙ ንብረቶችን ለመጠገን ሲውል ያ ብክለት ነው። የተጎዱ አዳዲስ ኢንቨስተሮችን መልሶ ለመሳብም ችግር ነው እና እነዚህ ነገሮች ያው ያሳስብናል፣ ተጽዕኖ አላቸው። በአጠቃላይ በኢኮኖሚ እንቅስቃሴ ላይ እነዚህ ነገሮች ይኖራሉ ብሎ መገመት ይቻላል።
እሺ፣ እንግዲህ ዶክተር አሰፋ አድማሴ ለሰጡኝ ማብራሪያ በጣም አመሰግናለሁ።
እኔም አመሰግናለሁ።
አዳነችን ለቅንብሯ እናመሰግናለን። አድማጮች፣ ለምሽቱ ያልነውንም በዚሁ ማብቃታችን ነው።
ደህና ደሩ እንበል
ከማለታችን በፊት ግን
ጠይቃለሁ።
ለሙዚቃ ዝግጅት ሰዓት አላገኘንም። አሁን በዚሁ በቀረው ደቂቃ ግን
ብርሃን አለማየሁ ሸቴ መርታልናለች።
በእኛ በኩል ሰላም፣
ደህና ደሩ። ትግርኛ ፕሮግራም ይቀጥላል።
Tarikachinuhulu gazeta yuta wedded kwa fikr ku yefeli ego yimta yefeli ego yimta tarika jinulu gazeta yuta nafsim tajannakati